የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ከመንግስት ጋር ማብረን ደጋፊዎች መሆን አንችልም። ከተቃዋሚ ጋር ደጋፊ መሆን አንችልም። የዚህ ብሔር ተማጋች መሆን አንችልም። የዛኛው ብሔር ተቃዋሚ መሆን አንችልም። የዚህ ሃይማኖት ለሀገር ያልቆረቆረ ማለት አይደለም። ስራዬ ላይ ግን ይልነት የኛ ታማኝነት ሀቅ ላይ ለተመርኮዘ ጋይጥልኝ የኛ ታማኝነት መሆን አለበት።
አሁን አገራችን ውስጥ የምናየውን ማህበራዊ ሚዲያውን ትተ ራሱ የየክልሎቹን ቴሌቪዥኖችና ሬዲዮዎች ብትመለከት በጋዜጠኝነት ሳይሆን ለሀገሪቱም ደህንነት በሚያሰጋ መልኩ ነው ዘገባዎች ሲጠናቀሩ የምታዩ። ስለዚህ በእውነት ጋዜጠኞች ሰከን ብለው የሚያረጉትን ነገር ማሰብ አለባቸው።
የአሜሪካ ድምጽ የአፍሪካ ክፍል ዳይሬክተር አቶ ንጉሴ መንገሻና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸው ናቸው የሰማችኋቸው። ሊገባደድ ቀናት በቀሩት የአዲሱ ዓመት 2020 የመጀመሪያ ወር የዓመትም የአስርትም ዓመት መጀመሪያ ወዲሁም በጥሩ የማየት አቅም በትክክለኛና ጤነኛ የአይን ብርሃን በተመሰለው ዘመን 2020 የኢትዮጵያን ሚዲያ ምህዳር የመገናኛ ብዙሃንም ሚናና ፈተናዎች የአሜሪካን ድምጽ ወጥኖች ጨምረን እንቃኛለን። ሌላው ደግሞ ወደ ዲጂታል ሚዲያ ወደ ማህበራዊ መገናኛ ሚዲያው አውድ የሚወስደን ነው።
ኢትዮጵያ ሜሴጂንግ ምንላቸው አፖች ላይ ሜሴንጀር ይሆናል ቫይበር ይሆናል በጣም ትልቅ ለውጥ የሚያሳይ ህዝብ ነው። ባለፉት 5 አመታት ብቻ ከኢሞ ጀምሮ ወደ ቫይበር ከቫይበር ወደ ዋትስአፕ ከዋትስአፕ ወደ ቴሌግራም የገባበት አይነት ጸባይ ስለምናይ ይሄንን ያጠናን ደግሞ ለእናንተ ዜናውን ለምትሰሩት ዲጂታል ላይ ያሉ ቦታዎች ላይ ስፔሶች ላይ ምን የመሰለ መልክ ያለው ኢንፎርሜሽን ማቅረብ ትችላላችሁ የሚለው ነገር ማማከር ነው ስራችን።
ተፈራ ግርማ ተፈራ የአሜሪካ ድምጽ ዛሬ የቤተኛ እንግዶች ሊበዙብኝ ነው መሰል ወጣት ነገር ግን ብዙ ስራዎችን የሰራ የዲጂታል ክፍል ባልደረባ ነው። ባልደረባ የነበረ ትክክል ሳይሆን አይቀርም። በአሜሪካ ድምጽ ዛሬ የመጨረሻ ቀኑ ነውና ለሁሉም የገዛ ታሪኩን የአሜሪካ ድምጽ ቆይታውን ጨምሮ ሊያጋራን አብሮን ያመሻል። የአዲስ አበባ መስኮት መከፈት ለምትጠባበቁ አድማጮቻችንም ንጉሴ አክሊሉ ለምሽቱ ያስተናዳውን ታሪክ ቀመስ ወግዞ ይጠብቃችኋል። ጤና ይስጥልኝ ክብራትና ክብራን የመጽሔት ታዳሚዎች እሁድ ጥር 17 2012 ዓመተ ምህረት ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪ የሙዚቃ ቃናው ደስታለኝ መኮንን ነው። አሁን እሁድ ከሆነ ለቱ የራዲዮ መጽሔት ነው ሰዓቱ። ከሰዓቱ ያለም ዜና በኋላ መልሳለሁ። እንዳትሄዱ።
እንደምን አመሻችሁ አድማጮች። ዜናውን ማነብላችሁ አዳነች ፍሳዬ ነኝ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ ማምሻውን አስመራ እንደገቡ ታውቋል። አጅበዋቸው የተጓዙት ልዑካን መከላከያ ሚኒስትር ለማ መገርሳ እንደሚገኙባቸውና በአስመራ ዓለም አቀፍ አይሮፕላን ማረፊያ እንደደረሱ የኤርትራው ፕሬዚደንት ኢሳያስ አፈወርቅ እንደተቀበሏቸው የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር አስታውቀዋል። ነገ ዝርዝር ዘገባ እናቀርባለን። አሜሪካን ኮርነር የተባለ ወጣቶች የሚጠቀሙበት የመረጃና ቴክኖሎጂ ማዕከል በትናንትናው ዕለት መቀሌ ዩኒቨርሲቲ ተመረቀ። የአሜሪካ መንግስትና መቀሌ ዩኒቨርሲቲ በመተባበር እንደገነቡት በምረቃው ስነ ስርዓት ወቅት ተገልጿል። ማዕከሉ በኢትዮጵያ 5ኛው መሆኑ ተገልጿል። ሙሉጌታ አጽብሃ ዝርዝር ዘገባውን ያቀርብልናል።
እሁድ ጥር 17 2012 ዓመተ ምህረት የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪ ደሳለኝ መኮንን ነው። አሁን በመጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። አጣሽ አቅም አጣው በቀልዳ ቀልድ ለዛ የተጻፈች ግጥም በእውቀቱ ስዩም ነው ገጣሚው። ላጣሽ አቅም አጣው ዓለማዊ ልቤ ለበሰልሽ ዳባ ምናኔ ተመኘ በእናቴ ቅብር ላይ የጠፋብኝምባ ፊቴ ላይ ተገኘ። ላጣሽ አቅም አጣው የሳምሶንን ገድል ያላዛርን እድል ያቡዬን ተአምር ተቀብዬ ነበር። ቄስ እንዳስተማረኝ አንቺን አጣውዬ ማመኑ ቸገረኝ። ክረምቱ ጨከነ ጨላለ መጋራው በረዶና ጭፍራው ከዋሻቸው ወጡ ዛፎች ተመለጡ። ከመልአት ጎደሉ ላባቸውን ያጡ አሞሮች መሰሉ። ለረሳሻል ቻልኩም ለረሳሽልና ፊትሽን አትመሽ በየብስ በደመና። ከንፈርሻውና ፈገግታሻውና ውብ አይንሽ ያውና።
የአሜሪካ ውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት አምባሳደር ቲቦር ናጅና በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር በተገኙበት ነው ማዕከሉ የተመረቀው። አምባሳደር ቲቦር ናጅ በመቀሌ ዩኒቨርሲቲ አድ ሐቂ ግቢ የተገነባው አሜሪካን ኮርነር ተብሎ የሚጠራው ይህ ማዕከል በኢትዮጵያ አምስተኛው መሆኑ ገልጿል። በመድረኩ ባስተሙት ንግግር አሜሪካ ከአፍሪካ ሀገራት ጋር በሚኖራት የዩኒቨርሲቲዎች ትብብር ኢትዮጵያ ከቀዳሚዎቹ አንዷ ናት ብለዋል። በመቀሌ ዩኒቨርሲቲ የተመረቀው አሜሪካ corner አንዱ ማሳያ ነው ሲሉም ተናግረዋል። እኛና የመቀሌ ዩኒቨርሲቲ አመራሮች የምንጋራው ህልም አለ። ማዕከሉ የዩኒቨርሲቲው ተማሪዎች እንዲሁም ከአካባቢው ማህበረሰብ ተማሪዎች የሚወዱት ማዕከልና የውቀት ጸጋ ማዕከል እንዲሆን ነው። አሜሪካን ኮርነር ወጣቶች በነጻነት ሐሳብ የሚያንሸራሽሩበት አዳዲስ ፈጠራዎች የሚፈጥሩበትና የሚያሳድጉበት ከአሜሪካ ጋር ይሁን ሌላውንም ዓለም በኮምፒውተር ጋር የሚገናኙበት ማዕከል ይሆናል ነው ያሉት። የአሜሪካ ህዝብና መንግስት ለአፍሪካን ቀጣይ ተስፋ ብሩህ እንዲሆን ማገዝ ቅድሚያ የሚሰጥት ጉዳይ ነው በማለትም ገልጸዋል። የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንደያ ገብረዮት ይህ ስራ ዩኒቨርሲቲው ዓለም አቀፋዊ ለማድረግ ለሚያደርገው ጥረት የራሱ አስተዋጽኦ እንዳለው ተናግሯል። ለዩኒቨርሲቲው ማህበረሰብ ብቻ ሳይሆንም ለመቀለ ከተማ ሌሎች ተማሪዎች በፈጠራ ስራዎች ትኩረት እንዲያደርጉ በቴክኖሎጂም እውቀታቸውን እንዲያሳድጉ የሚረዳ ነው ብለዋል።
ስለዚህ አሜሪካ ያሉ ዩኒቨርሲቲዎች እዚህ ሆነን አክሰስ ማድረግ እንችላለን እድልም ይፈጥራል። ከዛ በተጨማሪ ግን የተለያዩ አሜሪካ ዩኒቨርሲቲዎች አሁን የነሱ ዴታቤዝ ይኖረናል። እዚህ እየመረጥንም ቶሎ ብለን ከነሱ ጋር ግንኙነት እንጀምርበትም ትልቅ አጋጣሚ ይሆናል። ከዛ በተጨማሪ ግን ለተማሪዎቻችንም ጭምር ነው። የአሜሪካ ብቻ አይደለም ሌሎች አገሮች ድሎችም እዚህ የሚመጣበት ፈተናዎችም እዚህ ሆነው የምፈተኑበት እናመቻቻለን። ዩኒቨርሲቲያችን ለሳይንስና ቴክኖሎጂ ትልቅ ትኩረት ይሰጣል። እዚህ አሜሪካን ኮርነር ያለው ዝም ብሎ የአሜሪካ ዩኒቨርሲቲዎች ስራ ብቻ አክሰስ ማድረግ ብቻ ሳይሆን የተለያዩ አዳዲስ ቴክኖሎጂዎች አሉ። አሁን 3D ፕሪንተር አለ። የቅድም ያያችሁት ግሪን ስክሪኖች አሉ።
በኢትዮጵያ የአሜሪካ አምባሳደር ማይክ ሬይነር በበኩላቸው በትግራይ ክልል በአሜሪካ መንግስት ብር በትምህርትና ጤና ሌሎች ዘርፎችም እየሰራን እንገኛለን ሲሉ ተናግሯል።
We already have engagement in Tigray including education and health activities that go back.
በትግራይ ሰፊ የሆነ በትምህርትና ጤና ሌሎችም ስራዎች ከብዙ አመታት በፊት ጀምረን በትብብር ስንሰራ ቆይተናል። በዚህም ደስተኞች ነን። እናም ይህንን ስራ ያኮራናል። ይህ እንደ ጅማሮ ነው የምናስበው። በቀጣይ ኢትዮጵያውያን ወጣቶች የሚጠቀሙበት ስራ ለመፈጸም አቅደናል። ደህንነቱ የተጠበቀ የፋይናንስ ስራ እንዲኖራቸው በአገራቸው መዋለ ንዋያቸው እንዲያፈሱ ቀጣይ ተስፋቸው እንዲያለመልሙ ይህንን ለመፈጸም በተለያዩ መንገዶች እናግዛለን። ለዚህም ጥሩ መሰረት ተጥሏል ነው ያሉት። አሜሪካ ድምጽ ሙልጌታ ጽብሐ መቀለ።
የዓለም መሪዎች በሊቢያ ላይ የተጣለውን የጦር መሳሪያ ማዕቀብ ለማክበርና በሊቢያ ጉዳይ ውስጥ ጣልቃ ላለመግባት ዛሬ ተስማምተዋል። ሊቢያ ውስጥ ሁለት ተቀናቃኝ መንግስታት በሀገሪቱ ስልጣን ለመያዝ እየተዋጉ መሆናቸው ይታወቃል። 12 የዓለም መሪዎች ከከፍተኛ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የአረብ ሊግ ተወካዮች ጋር ሆነው ዛሬ በርሊን ውስጥ የአንድ ቀን ጉባኤ አካሂደዋል። አድማጮች፣ ቀደም ሲል ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። ቻይና ውስጥ 56 ሰዎች በኮሮና ቫይረስ በሽታ መሞታቸውን የሀገሪቱ ባለስልጣኖች ገልጸዋል። በሀገሪቱ ወደ 2000 የሚጠጉ ሰዎች በበሽታው መያዛቸው ታውቋል። የቻይና ብሔራዊ የጤና ጥበቃ ኮሚሽን ሚኒስትር ማ ሹዋዌይ ዛሬ በተናገሩት መሰረት ስለ ቫይረሱ ብዙም የሚታወቅ ነገር የለም። የመፈልፈሉ ጊዜ ከአንድ እስከ 14 ቀናት ድረስ እንደሚሄድ ገልጸዋል። ቫይረሱ በሚፈለፈልበት ወቅት በቀላሉ እንደሚዛመት ሚኒስትሩ ጠቁመዋል። መዛመት እንደሚቀጥልም ገልጸዋል። ቻይና ውስጥ በትላንትናው ዕለት 888 የሚሆኑ አዲስ በሽተኞች መገኘታቸው ተገልጿል። የቱርክ መድህን ሰራተኞች በከባድ ርዕደ ምድር ምክንያት ከተደረመሱ ህንጻዎች በህይወት የተረፉ ሰዎችን ለማዳን ሲሉ በሚያደርጉት ጥረት የክረምቱ ብርድ ሳይበግራቸው ዛሬ እየተሯሯጡ መዋላቸው ተገልጿል። የሀገሪቱ ምስራቃዊ ክፍል በ6.8 በሚለካ የመሬት መንቀጥቀጥ እንደተመታ ታውቋል። እስካሁን ባለው ጊዜ ቢያንስ 31 ሰዎች እንደሞቱ ባለስልጣኖች ገልጸዋል። የኢራቅ የጸጥታ ኃይሎች የተቃውሞ ሰልፈኞችን ለመበተን ዛሬ በኢራቅ መዲና ባግዳድና በደቡባዊቷ ከተማ ናሳሪያ በከፈቱት ተኩስ የተቃውሞ ሰልፎች ሰልፈኞች እንደቆሰሉ ተዘግቧል። የታወቁት የሃይማኖት መሪ ሙካፍ አልሳድር ኢራቅ ውስጥ ለአራት ወራት ያህል ሲካሄድ ለቆየው ተቃውሞ ድጋፍ መስጠቱን ማቆማቸውን ከገለጹ በኋላ ተከታዮቻቸው ተቃውሞውን አቁመዋል። አድማጮች
እሁድ ጥር 17 2012 ዓመተ ምህረት የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪ ደሳለኝ መኮንን ነው። አሁን በመጽሔት ወግ መሰረት ሳምንቷን ምርጥ ግጥም እናስቀድም። ላጣሽ አቅም አጣው በቀልዳ ቀልድ ለዛ የተጻፈች ግጥም በእውቀቱ ስዩም ነው ገጣሚው። ላጣሽ አቅም አጣው ዓለማዊ ልቤ ለበሰልሽ ዳባ ምናኔ ተመኘ በእናቴ ቅብር ላይ የጠፋብኝምባ ፊቴ ላይ ተገኘ። ላጣሽ አቅም አጣው የሳምሶንን ገድል ያላዛርን እድል ያቡዬን ተአምር ተቀብዬ ነበር ቄስ እንዳስተማረኝ አንቺን አጣው ብዬ ማመኑ ቸገረኝ። ክረምቱ ጨከነ ጨላለ መጋራው በረዶና ጭፍራው ከዋሻቸው ወጡ ዛፎች ተመለጡ ከመልአት ጎደሉ ላባቸውን ያጡ አሞሮች መሰሉ። ለረሳሽ አልቻልኩም ለረሳሽልና ፊትሽን አትመሽ በየብስ በደመና ከንፈርሻውና ፈገግታሻውና ውብ አይንሽ ያውና ላጣሽ አቅም አጣው በገጣሚ በእውቀቱ ስዩም የታመንቷ ምርጥ ግጥም የዛሬ እሁድ ጥር 17 2012 ዝግጅታችንን ጀምረናል። የመክፈቻውን ስልት እናስከተል።
ጀበረን ያጠፋል
ትዝታ ድምፃዊው ዳዊት ሰንበታ ነው። ለድቃ ጫወቱ ዳዊትን አመሰግናለሁ። ቤተኞቹ ተመልሰዋል። የጋዜጠኞች የጠረጴዛ ዙሪያ ውይይታችን ደንበኞች ናቸው። የውይይታችን ትኩረት በአግባቡና በማወቅ ለጥቅም ሲውል መጠነ ሰፊ አይነተኛና አዎንታዊ ሚና የሚጫወተው አንዳንዴም በተለየ ማህበራዊ መገናኛ ብዙሃኑን ከጨመርን አሁን አንዳንዴ እንዲህ እንዳሁኑ አሉታዊ ሚና ሲጫወት ማየት ብዙም ሩቅ አይሆንም። በመጪው የኢትዮጵያ የአገርና ሕዝብ ጣ መገናኛ ብዙሃኑ ሊጫወቱ ስለሚችሉት ሚና የአሜሪካ ድምጽ ለ2020 እና ከዚያም ባሻገር ስለሚያቀናበት አቅጣጫ እናወጋለን። በጋዜጠኞች የጠረጴዛ ዙሪያ ውይይታችን የአሜሪካ ድምጽ የአፍሪካ ዋና ክፍል ዳይሬክተር አቶ ንጉሴ መንግሻና የአማርኛ ኦሮምኛና ትግርኛ ፕሮግራሞች መርሃይ ኤዲተር ተሳበላቸው እዚህ ስቱዲዮ ይገኛሉ። አቶ ንጉሴ ከዚህ ቀደም ቶሎ እናገኘህ ነበር፣ በብዙ ውይይቶቻችንም ተሳተፍ ነበር። ቆየት ብሏል ካገኘነህ።
ያው አሁን ጋዜጠኛ ነህ ብለህ እዚህ ማቅረብ ነገረኝ። እኔ ስላከተኩት እኮ ያድሶ እድሜ እየሆነ ነውና
አዲስ አበባ ጋዜጠኛ ከተሆነ እድሜ ልክ ጋዜጠኛ ነው።
አዲስ አበባ ሄዳችሁ ጋዜጠኞቻችንና አሰልጣናችሁ ስትመጡ ድምጻችሁን ከረጅም ጊዜ በኋላ ያገኙ ይመስለኛል። ያንሐልም አራክም በመግቢያዬ እንደጠቆምኩት አመቱን የተንተራሰ ነው ይሄ ውይይት። ሁለት ካላንደር ያለን ሰዎች ነንና አውሮፓውያኑ የቀን መቁጠሪያ 2020 የአዲስ አስርት መጀመሪያም ነው። 2020 ደግሞ የብርሃን የአይን ሐኪሞች የሚጠቀሙበትን ያንድን ሰው አጥርቶ የማየት ችሎታ ማሳያ ነውና 2020 አመቱም ይሄንኑ ተመስሏልና በዚሁ መንፈስ የመገናኛ ብዙሃኑን አቅም መገናኛ ብዙሃን ሊኖራቸው ከሚችል ሚና ጋራ ትን ያህል የተሳካ ነገር ይሰራል የሚለውን ምዘና ለማድረግ የኢትዮጵያ የመገናኛ ብዙሃን ምህዳር ምን ይመስላል፣ የአሜሪካን ድምጽ የዚህን ያዝነውን አመት ውጥን ትልሞችና አቅጣጫ በማየት ጣቢያው ከሚደርሳቸው አድማጮችና ተመልካቾች ዘንድ ሊጫወት ስለሚችለው ሚና እንነጋገር። አቶ ንጉሴ በተለይ አንተ በመትመራው የአፍሪካ ዋና ክፍል የተለያዩ ሀገሮችን ልምድ ጨምረህ ያለውን ሁኔታ ብንመለከት
እንዳልከው እኔ በመመራው ዲቪዥን ወይንም በአፍሪካ ቋንቋዎች ዋናው ክፍል በጀመረ ስራዬም ስለሆነ የሚመለከተኝ ከዚህ ክፍል ከአፍሪካ ክፍል ማለት ነው በድምሩ 17 ቋንቋዎች ነው እናስተላልፈው በሬዲዮ በቴሌቪዥን እና ሶሻል ሚዲያ ማለት ነው። ጠቅላላው ቪኦኤ በአለም የሚያሰራጨው በ5 በሚሆኑ ቋንቋዎች ነው። ከዛ 17ቱ ከዚህ ክፍል ከዚህ ከአፍሪካ ክፍል ከአፍሪካ ዲቪዥን ወይም ከአፍሪካ ክፍል ነው የሚመነጩትና በእውነት ይህን በነገር ላይ ሰውን እንኳን ለአዲሱ ዓመት አይደለም አድረሳችኋለሁ የሚለው እንኳን ለ20ኛው አድረሳችሁ ነው የሚለው። ምክንያቱም እንዳልከው 2020 ደስ ትላለች። ጥሩ የተተካከለ እይታም የሚገልጽ ቁጥሮች ስለሆኑ እንዳልከው ከአይን ሐኪሞች አንጻር በጣም ደስ ስለሚል እንኳን ለ20ኛው አድረሳችሁ ነው የሚለው እና በዚህ ዓመትኛ ካውን ክለብ በዚህ አዲሱ ዓመት ለምሳሌ አንዱ ትልቁ ቅዳችን የሃውሳ ሰርቪስ በየሳምንቱ 17 ሚሊዮን የሚሆን አድማጭ ያለው ነው። ትልቅ አድማጭ ያለው ፕሮግራም ነው እና ስለዚህ እሱን የማስፋት እቅድ ነበረን። አሁን እያሰፋን ነው። ተጨማሪ ሰው ቀጥረንላቸዋል። ሬዲዮ ፕሮግራም ነበራቸው። 5 የተለያዩ ፕሮግራሞች ነበራቸው እና እነሱም በሙሉ እያንዳንዳቸው ከአድማጮች ምርምር ጋር ኦዲየንስ ሰርቬይ ጋር
አስደማጭ ምላሽ ገምግማቸው
እሱ ሁሉ ተገምግሞ ፕሮግራም ለውጥ አድርገዋል። አዲስ ፕሮግራም ነው የፈጠሩት። ይሄንም ሲያረጉ ደግሞ የናይጄሪያ ህዝብ የኒጀር ካሜሩን ጋና አዛና ናቸው ከለትለት ህይወቱ ጋር የተያዘ ፕሮግራም ምንድነው የሚል በዛ መልክ ነው ፎርማቱን ያወጡትና በጣም ጥሩ ፕሮግራም ነው። ቴሌቪዥን በሳምንት አንድ ብቻ ነበር የሚኖራቸው አሁን በሳምንት ቀን ከሰኞ እስከ አርብ ቴሌቪዥን ይኖራቸዋል። ሶሻል ሚዲያ ቲምም እንጂው ሶሃይሊ እንዲሁ ሊያደርግ የተዘጋጀ ፕሮግራሙን ልክ ባልኩ አይነት ውይይት እያካሄደ ነው ፕሮግራሙን ለመለወጡት። ሶሃይሊ ከ100 ሚሊዮን በላይ ፖቴንሻል አለው አድማጫቸው እዛ ነው ያደረሱም ግን ምስራቅ አፍሪካና ማዕከላዊ አፍሪካን ከወሰድ ወደ 100 ሚሊዮን የሚጠጋ ህዝብ
ብዙ ሀገሮች
ይናገራል ቋንቋ ስለዚህ ትልቅ ፖቴንሻል አለ በተለይ አሁን ዲአርሲ ኮንጎ ከዛ ቤት ሰው ኃይል የሚነገር ማለት ነበር ብዙ አድማጫቸው እዛ ስለዚህ እነሱም ተማሳሳይ ለውጥ እያደረጉ ነው ወደ ሆርን ኦፍ አፍሪካ አማርኛ አፋን ኦሮሞ ትግርኛ ሲመጣ ደግሞ ብዙ ውይይት አካሄዳቸው መማላችሁ የለውጥ እቅዳላችሁ የማስፋት እቅዳላችሁ በቅርብ ጊዜ ውስጥ አማርኛም አፋን ኦሮሞ ትግርኛ ሰፍቶ ሬዲዮ ፕሮግራም ደግሞ ሶሻል ሚዲያውም እንዲሁ ብዙ ነገሮችን በሚያካትት መንገድ ተስፋፍቶ እንዲያውም ደግሞ የቴሌቪዥን ፕሮግራም በመጠኑም ቢሆን የምንጀምርበት በዚህ ዓመት ይኖራል ብዬ ነው የማስበው። ስለዚህ አጭር ከሆኑ ትግሮች ናቸው ከዛ እንግዲህ ስለ እንግሊዝኛ ማውራት ይችላለሁ ስለ ኬንያ ሩዋንዳ ስለ ሶማሊያ ማውራት ይችላለሁ ግን ፍራንስ እንደዚህን ኮስተር በዚህ ዓመት ያሉ ስፋፊ ትግሮች ናቸው። ኢትዮጵያ ውስጥ ደግሞ የሚመጣው ምርጫ ኢትዮጵያ ውስጥ ብዙ ለውጦች የተካሄዱ ነው ብዙ ፈተናዎችም ጎን ለጎን አሉ። ስለዚህ ይሄን በሚመለከተው ይሄ ፕሮግራም ትልቅ አላማ ይስላለው በጣም መስፋቱና ሁሉን ያካተተ ዝግጅት ለማቅረብ መቻሉ በጣም አስፈላጊ ነው። በዚህ ወቅት በተለይ ታሪካዊ ወቅት
አቶ ንጉሴ ተስፋ የሚሰጥ ጭምር ነው የሰጠው። በተለይ ደግሞ የኢትዮጵያ ሶስት ቋንቋዎች የሚከታተሉ አድማጮች ያን ተስፋም የሚይዙ ብዙም የሚጠብቁ ይመስለኛል። ትዝታ ባንቺስ በኩል አቶ ንጉሴ እንደጀመረው የየክፍሉን ካየን በኋላ የኢትዮጵያን የመገናኛ ብዙሃን ዳርን ቃኛለን ምንድን ነው አንቺስ የሚታየሽ?
እንግዲህ ይሄ እቅድ ከወጣ ወራት ሆኖታል። እንደምታቋሉ ለረጅም አመታት ከኛ ጋር የሰሩ ሁለት ባልደረቦቻችን አዲሱና ሰለሞን ጥረታ ከወጡ በኋላ ከዛም በፊት ደግሞ ቀደም ብሎ ሌላ ክፍት ቦታ ነበረ ነኝስ ተሚሟሉ ተጨማሪ ሰዎች ተሚቀጠሩ ሲዘዋወር ነበር። ይሄው አቶ ንጉሴ አጠገባችን ይገኛል ያረመኝ ይችላል እና ፕሮግራሞቹ እያንዳንዳቸው አማርኛ በእጥፍ ሊጨምር አፋን ኦሮሞ በእጥፍ ሊጨምር እንዲሁም ትግርኛ በእጥፍ ሊጨምር የጋቢና ፕሮግራማችንም ወጣ። እቅዱ እንግዲህ በ2020 እንደሚሳካ እንተማመናለን። በተለይ የወጣቶች ፕሮግራም አብዛኛው የኢትዮጵያ ሕዝብ ወጣት ከመሆኑም የተነሳ በአሁን ጊዜ የሚካሄዱ ነገሮች ወይንም ጉዳዮች በሙሉ ከወጣቱ ጋር የተያያዙ ንቅናቄዎች እንደመኖራቸው መጠን ፕሮግራማችን በሚሰፋበት ጊዜ አውንታዊ ሚና ይጫወታል የሚል እቅድ ነው ያለን። አንተም እንደምታውቀው ሁላችንም ተባብረን ነው ከአቶ ንጉሴ ጋራ ፕሮግራሙን እየነደፍን ያለ ነው። ሌላው እንግዲህ በናፍቆት የምንጠባበቀው ኢትዮጵያ ውስጥ ሊካሄድ የታቀደውን ስልጠና ነው። ባለፈው አመት በጣም ጥሩ የተሳካ ስልጠና አድርገናል ለጋዜጠኞቻችን በኢትዮጵያ ዙሪያ ላሉት እና አሁንም ደግሞ ከምርጫ ጋራ በተያያዘ የእርስ በርስ ግጭት ሲኖር አይበለው እግዚአብሔር እስከዛሬ ድረስ ያለውም እንዳለ ሆኖ ግጭት እንዴት ነው የሚዘገበው? ምርጫ ፍትሃዊና ሚዛናዊ መሆኑ እንዴት ነው የሚዘገበው? የሚሉትን ነገሮች ለጋዜጠኞቻችን እንዲሁም አቶ ንጉሴ እንዳለው ለመንግስትም ቢሆን ለሌሎች አገር ውስጥ ላሉት መገናኛ ብዙሃን ለመስጠት እቅድ አለ። እንግዲህ በፊታችን ሚያዝያ ወር
አዎ ቁጥራችን ትንሽ የተገደበ ሊሆን ይችላል ምክንያቱም እኛ ከዚህ በፊት ሁለት አዲስ አበባ አንድ መቀሌ ነበር አሁን ግን 14 የሚሆኑ ዘጋቢዎች ነው ያለን እነሱ በሙሉ ይህን እድል ማግኘት አለባቸው። ከዛ ደግሞ ሜቢ ከ10 እስከ 15 ደግሞ ከመንግስትና ከነጻ ሚዲያ አውታሮች እድል
በስልጠና የመስራት
በስልጠናው ስልጠናው በጣም አስፈላጊ እንደምታውቁት ይሄ ሙያ እንደማንኛውም ሙያ ሰው ሁልጊዜ እንደግማለሁ እኔ ሐኪም ለመሆን ሄደም ትምህርት ቤት ማራለበት አስተማሪ ለመሆን መሐንዲስ ለመሆን ትምህርት ቤት ማራለበት ይሄም ሙያ ቀጥታ ትምህርት ይጠይቃል። ዛሬ እንደው የሚያሳዝነው ሶሻል ሚዲያ መጥቶ ሁሉ ጋዜጠኛ ነው። አንዳንድ ጊዜ የፌስቡክን አምድ ስከፍተው የማላየው አይነት ጉድ የለም እና አንዳንድ ጊዜ ያመኛል። ደግሞ ጋዜጠኛ ስትሆኝ ሙያውንም ስብዜ ሰሪበት ሙያው ደግሞ ምን ላይ ተመስርቶ መስራት እንዳለበት ሀቅ ላይ ተመስርቶ ፌር በሆነ መንገድ ሚዛናዊ ትክክለኛ በሆነ መንገድ ሁለገብ በሆነ መንገድ መቅረብ ያለበትን ስነ ስርዓትና ተግባር ስለምታቀው ያን ስትሰማ ያማል። እና በተሻለ መጠን ጋዜጠኞቻችን ሌላውን ስልጠና የምንሰጣቸው ማለት ነው በዚህ ረገድ የሰለጠኑ ይሆን በሶሻል ሚዲያ የፕሮግራም ዝግጅት ማቅረብ በቴሌቪዥን በሬዲዮ ካሜራ ይዞ ሄዶ ቪዲዮ ማንሳት ኤዲት ማድረግ ያን ደግሞ ዌብሳይት ላይ ፖስት ማድረግ ወይንም እንዲወጣ ማድረግ እነዚህ ሁሉ የተቀነባበሩ የተዘጋጁ ትምህርቶቻችን የሚሰጡት። በነገራችን ላይ የዛሬ አመት ገደማ ከአመት በላይ ሆነው የናይጄሪያ ኤሌክሽን ፕሬዝዳንት ሙሃሪ ተመልሰው የተመረጡበት ምርጫ ሰነ ከመካሄዳቸው በፊት ከዚህ አይነት ውይይት አንድ ቡድን አቡጃልከ አሰልጥነዋል እና የሚገርማችሁ ውጤቱ ኢሌክሽኑ በደም በሚገባ ነበር ምርጫውን ገመዘገብቻ ነው ፌስቡክ ብቻ ፌስቡክ ላይቭ ፌስቡክ ቀጥታ ስርጭት 123 የሚሆን ስርጭት ነው ያደረጉት ከተለያዩ ከተሞች ማለት
123
ስርጭቶች ላይቭ ፌስቡክ ነው ያደረጉት በፌስቡክ ብቻ ነው ከዛ የቴሌቪዥን ካቨሬጅ ነበር ዘገባ ነበር የሬዲዮ ዘገባ ነበራቸው ላይቭ ከዛ እያንዳንዱን ተወዳዳሪ እጩ ተከታትለው ይዘግቡ ነበር ራዲያቸው ሳይቆር ፕሮግራማቸው ማስተዋወቅ ሳይቀር እነሱን ኢንተርቪው በማድረግ ሳይቀር ኢትዮጵያ ውስጥም ይሄን ነው ዲፕሊኬት እናረጋ እዚህ ነው ዝግጅት እናደርገው።
አቶ ንጉሴን ምሳሌ የሚከተል በኃላፊነት አዘጋገብን አንስተሃል። ወዲሁም በኢትዮጵያ መጪ ጊዜ ምርጫ አለ። ቀኑ እየተቀያየረም ቢሆን አሁን በነሐሴ ወር እንደሚካሄድ ይጠበቃል። እኛ ደግሞ እንደ ዓለም አቀፍ መገናኛ ብዙሃን የአሜሪካንም የሌሎች ባለም ዙሪያ ያሉ ዘገባዎችን ትኩስ ዜናዎችን እናቀርባለንና በዩናይትድ ስቴትስም ከፍተኛ ለውጦች ያሉበት ጊዜ ነው። ምርጫም በሚቀጥለው አንድ አመት ውስጥ ይካሄዳል። እነኚህ ሁሉ በብቃት መዘገብ ስልጣናውንም በቀጥታ ከመስጠቱ ባሻገር በምንሰራውም ስራ ሌሎች ባገር ውስጥ የሚታዩ ቀድም ያያቸውን ድክመቶች እንዲሻሻሉም ተጽኖ ማድረግ እድል ይሰጣልና በስስ በኩል ምን ተስፋ ይታያል በስራ ማሳየት በሚደረጉ ነገሮች ራሱ በኃላፊነት እንዴት እንደሚዘገብ በማሳየት
አንደኛ ሁልጊዜ የምንዘግበው ዜና ሀቅ ላይ እውነታ ላይ ተመሰረተ መሆን አለበት ያ ዜና ደግሞ ሚዛናዊ መሆን አለበት ሌላ አቅጣጫ ያለው ወሬ ሊኖር ይችላል ሌላ ስቴት ኖሮ ይችላል ሌላ አይነት ሪአክሽን ከሌላ በኩል ሊኖር ይችላል ስለዚህ ሁሉ አካቶ ማቅረብ በጣም አስፈላጊ ነው አንድ ስኑ ከዛ በተረፈ ግን ጋዜጠኛው እኔ እና እናንተ እዚህ ጉዳይ የለንም ከመንግስት ጋር ማብረን ደጋፊዎች መሆን አንችልም ከተቃዋሚ ጋር ደጋፊ መሆን አንችልም የዚህ ብሔር ተማጋች መሆን አንችልም የዛኛው ብሔር ተቃዋሚ መሆን አንችልም የዚህ ሃይማኖት ደጋፊ ያኝን ሃይማኖት ተቃዋሚ መሆን አንችልም ጋዜጠኛ ሲባል ኒውትራል የሆነ ግራውንድ ማለት ማዳለ ሆኖ መቆም አለበት ማለት ነው አቋም የለኝ ለብሔር ያልቆረቆር ማለት አይደለም ለሃይማኖት ያልቆረቆር ማለት አይደለም ለሀገር ያልቆረቆር ማለት አይደለም እስራኤል ላይ ግን ይሄ ሊመጣ ይችላል የኛ ታማኝነት ንጹህ ለሆነ ሀቅ ላይ ለተመርኮዘ ጋዜጠኝነት የኛ ታማኝነት መሆን አለበት ለሚያደምጠን ህዝብ በፍጹም ያልተበረዘ ንጹህ ሆነ ሚዛናዊ ዜና አግኝቶ ትክክለኛ ፍርዱን ህዝቡ እንዲሰጥ የማድረግ ችሎታ ነው ያለን መሰንጀር ነው
ስለቆላ ያለችው እኮ አዘጋገብ ለህዝብም ክብር ነው አመኔታ መስጠት ነው በእኛ የተጀመረ ሳይሆን ራሱ መርሁ የነጻ ጋዜጣ መርህ የተመረኮዘው ህዝብ አዋቂ ነው ህዝብ ይዳኛል ህዝብ ያውቃል ይወስናል በሚለው ላይ ነው የተመረኮዘው እኛ ወስነን አይደለም ለህዝብም እናቀርበው ሁሉንም የተባለውን ነገር አጠናቅረን ለህዝብ እናቀርባለን ህዝብ ዳኛ ነው
ቀደም ያልነሳው ጥያቄ አሁን ለምሳሌ የአሜሪካን ኢሌክሽን አልከ በጣም ጥሩ ነው እንደውም በጣም አሻሚ ብዙ ክርክር እንደውም ፕሬዝዳንቱን አሁን ከስልጣን ላይ ለማውረድ ኢምፒችመንት ፕሬዝዳንቱን ከስልጣን ለማውረድ ፕሮሰስ ሴኔት ውስጥ ተካሄደ ነው ያን ሁሉ እንዘግባለን ነው ሰሞኑን የምንሰማው ዴሞክራቶች የሚሉትን ነው ከነገ ጀምሮ ሪፐብሊካኖች የሚሉት አቋም ይኖራል ፕሬዝዳንቱን የሚደግፍ አቋም ይሆናል የሚለው እሱንኛ ሚዛናዊ በሆነ መንገድ ሚስተር ትራምፕ ፕሬዝዳንት ትራምፕ መብቴላቸው ምንኛም ይሄንን ብቻቀሙ ማለት እሳቸውን እስካሁን ድረስ እየወቀሱ በፍርድ ከዚህ በፊት ጥፋት ተደርጓል እና መረጃ አለን ብለው ያቀርቡትን ዴሞክራቶች በሙሉ ስናቀርብ ነው የቆየነው ሪፐብሊካኖችም ያረጉት እንደዚህ ነው ኢሌክሽኑ ሲመጣ ሪፐብሊካን የራሳቸው ጉባኤ አላቸው ኮንቬንሽን ዴሞክራቶች የራሳቸው ኮንቬንሽን አላቸው እያንዳንዱ ቋንቋ ከዚህ ይወከላል ሄዶ ይዘግባል ዲቤት ይካሄዳል ፕሬዝዳንት ደረጃ በቫይስ ፕሬዝዳንት ደረጃ ከክሪክ አይደለም እሱንም እንዲው ሳናደላ ተክላዊ በሆነ መንገድ ነው ማቅረብ ያለብን ኢትዮጵያ ውስጥ ምሄደን ስንሰራ ከዚህ የተለየ ስራ እንሰራለን የአሜሪካንም ራዲዮ ጋዜጠኞች ነን የኢትዮጵያ ጋዜጠኞች ማለት ነው ፕሮግራማችን የአሜሪካ ድምጽ ጋዜጠኞች በነገር ላይ ኢትዮጵያ ምሄደን ስንሰራ ከዚህ የተለየ ስራ አታመቀጣንም ሳናደላ ለመንግስት ሳንል ለተቃዋሚ ሳንል ለዚህ ብሔር ሳንል ለዛ ብሔር ሳንል ትክክለኛ መሆን በሆነ መንገድ መስራት ነው ያለው
ይሄ ምናልባትም አቶ ንግዜ ዋናው ኮርኳሪ ቦታ ጋር ደርሰናል ተስተካካንቺ ጀምርና ወደ አቶ ንግዜ መለሳለሁ በኢትዮጵያ ውስጥ ቀድም ያሳምማል በሚል ገልጾታል አቶ ንግዜ በርግጥም ያሳምማል ለሰዎች ህይወት አደጋ የሚደቅን ነገር ሐላፊነት በጎደለው መንገድ በሶሻል ሚዲያ ማያቸውም ባሉን ሰዎች ሲነገርና ያን ተከትሎ ጉዳት ሲደርስ ተመልክተናል እንዲመጣ ከመንፈልገው የተሻለ ሁኔታ ጋር ማሄድ ባንጻሩ በሰውም አስተሳሰብ ላይ የመገናኛ ብዙሃንን ጠባይ የማወቅ ግዴታ የለባቸውም አንጠብቅምና ከግራም ከቀኝም እኛም ራሱ ትችት ይገጥመናል ከሁሉም ሲገጥመን ትክክል ነን ብለን እናስብ ያደርገናል። ነገር ግን ዛሬ የተዛባ በአገር ውስጥ የሚታየውን ሁኔታ አንደኛ እንዴት ትረጃዋለሽ? አቶ ንጉሴ እንደገለጸው በመገናኛ ብዙሃኑም በሶሻል ሚዲያ የምታዩት። ሁለተኛ እነኚህ የመገናኛ ብዙሃን ጠባይ ካለማወቅ ከግል ፍላጎት የቡድኖች ፍላጎት አንጻር የሚቀርቡ ጥያቄዎች አንቺ ጋር ይመጣሉ ክፍላችን የሚመለከት እነሱንም እንደው ለአድማጮች በዚህ ሰዓት ማጋራት የምችል ነገር ካለ።
ልክ ነው አሉላ የጠየቀኝ። አንደኛ ነገር የመገናኛ መሳሪያዎች ዘመናዊ መሆንና ለሁሉም ሰው ለመዳረስ መብቃት እኔ እንደሚመስለኝ ጋዜጠኝነትን አደጋ ላይ ጥሏል። ዛሬ ማንም ሰው ስልክ ያለው ሰው ወይንም ደግሞ ፌስቡክ ላይ ወጥቶ መጻፍ የሚችል ትዊተር ላይ መጻፍ የሚችል ድረገጾች ላይ መውጣት የሚችል ራሱ ልክ እንደ ጋዜጠኛ ይቆጥራል። ቀደም ብሎ አቶ ንጉሴ እንዳለው ግን በእውነት ጋዜጠኝነት አንደኛ ነገር ለሙያው ታማኝነትን የሚጠይቅ ነው። ሙያውን አደጋ ላይ ደግሞ የሚጥለው አንተን ፐብሊክ ፎረም ላይ ስለሚያረጋግ ነው። መጥፎሞን ከጥሩ ለሌንዴ ያለ ለመባል ተበቃል። አሁን አገራችን ውስጥ የምናየው ነገር ምንድነው? ማህበራዊ ሚዲያውን ትተህ ራሱ የየክልሎቹን ቴሌቪዥኖችና ሬዲዮዎች ብትመለከት በጋዜጠኝነት ሳይሆን ለሀገሪቱም ደህንነት በሚያሰጋ መልኩ ነው ዘገባዎች ሲጠናቀሩ የምታዩ። ምክንያቱም እኔ የክልሌን ጉዳይ ይዤ ነው ያንተን ክልል ለማጥቃት መሞክረው ያንተ ክልል ላይ ቅስቀሳ ጥላቻ ማሰራጨው። ስለዚህ በእውነት ሁሉም የጋራ ሀገር ያለው በመሆኑ ማህበራዊ ሚዲያ ላይም ያሉ
መደበኛው
መገናኛ ብዙሃን ላይ ያሉ ጋዜጠኞች ሰከን ብለው የሚያረጉትን ነገር ማሰብ አለባቸው። ወደ ሁለተኛው ጥያቄ ልሂድና የአድማጮችን ጥያቄ በተመለከተ አንዳንድ ጊዜ በአንድ ርዕስ ላይ በጣም ተጻራሪ የሆኑ ሐሳቦች ይገጥሙናል። ምንድነው ቀደም ሲል በጥያቄህም እንዳልከው የቡድን አስተሳሰብ አለ። እንዴ ራሳችን እንድንታዘብ የሚያረጋን ምንድነው? አንድ ግለሰብ የጻፈውን ኮፒ ያደረጉ የሚልኩልን በዘመቻ መልክ የሚልኩልን ሰዎች ሁሉ አሉ። ይሄ እንግዲህ የሚዲያን ስራም ካለማወቅም ሊሆን ይችላል። የኔ ቡድን ተጎዳ የዛ ቡድን ሊሆን ይችላል። የሆነ ሆኖ ግን በተለይ አንዱ ርዕስ ላይ እንዲህ አይነት ተቃውሞ በሚመጣበት ጊዜ ምናልባትም ትክክል ስለሰራን የሚል ግምት ነው ያለን። ይህ ማለት ግን ምናቀርበው ዘገባ ላይ ቅሬታ ካለ ተቃውሞ መምጣት የለበትም ማለት አይደለም። መምጣት አለበት። እኛም ደግሞ አስተካክለን የመስራት ግዴታ አለብን። ነገር ግን እንዳልከው በተለያየ ሁኔታ የቡድን ግፊት አለ። አንተም ራስህ እንደምታውቀውሉና
ጀምር ነው ወጋል ተቋጭም አድማጮች ሙሉ ወጋችንን በድረገጻችንና በፌስቡክ ገጻችን ላይ ታገኛላችሁ። አሁን በቀደመው የራዲዮ መስሂድ ጀምር ያረግነው ወግ ነው ያንድ ሰው የሰላም መንገዶች የህይወት ዘይቤ ተስፋና ምኞቶች። በሰውነቴ ሰው በመሆኔ እንደ አንድ ዓለም ዜጋ በግሌ የምመረጥበት የሰላም የተግባር እቅድ በሚል ያዙትን ዘመቻ መንሻ በማድረግ ነበር። በተከታታይ በሚጽፏቸው አራቂና አነቃቂ ስሜት የተላበሱ ጽሑፎቻቸው ለውይይት የሚሰነዝሯቸውን ሐሳቦች ቃኘት ያደረግነው በቀደመ ዝግጅታችን። ዶክተር ጌብ ሐምዳ ይባላሉ። ከዚህ ቀደም በግርድፍ ትርጉሙ ነኝ የምትለውን ሁን በሚል ርዕስ መጽሐፍም ጽፈዋል። የቀደመ ወጋችንን እልባት ካደረግንበት ነው ምን እንደረደረው። ዶክተር ጌፋምዳ በተከታታይ በሚያነሷቸው ጽሑፎች ውስጥ በርካታ ቆም ነገሮችን ነው የሚያካፍሉት። ጽሑፎቹ የደረሳቸው ሰዎች የሚሰጧቸውን ምላሾችም የማየት እድል ገጥሞኛል። በአንዱ ጽሑፎ በተከታታይ አባጫጭር ጊዜ ርቀት ውስጥ ነው እነኚህን ጽሑፎች የሚያወጡት። የሚከተሉት ሰባት ስልቶች ሰላምና መረጋጋትን በኔ ላይ ለማበራከት አስተዋጽኦ አድርገዋል ያሉትን መንደርደሪያ ያረጉና ለሌሎችም ሊጠቅሙ መቻላቸውን ይገልጻሉ። የዛሬ ችግሮች በሙሉ ወደፊት አይዘልቁም። የዛሬው ደመና በነገው ፀሐይ ይተካል ይላል የመጀመሪያው። የዛሬ እድሜ ቢበዛ ከ24 ሰዓት አይበልጥም ይላሉ። ዛሬን በአንድ ቀን ውስጥ ይገድቡና እስኪ ለአድማጮች እንደው በተወሰነ ደረጃ በወፈረር ለአድማጮች ብናሰማ እነኚህ ሰባት ሰላምና መረጋጋትን በግሎ በርሶና በቤተሰቦ ላይ በኑሮው ላይ የሚበጅ ነገር ለማምጣት ይረዱ ሌሎችም ቢጋሯቸው ይበጃሉ ያሏቸው ሐሳቦች በአዲሱ ዓመት እስኪ የሁሉም እናድርጋቸው ባጭሩ ቢነግሩኝ።
እሺ አሉላ፣ አንደኛ ነገር ይሄ በቃ አንድ ችግር አንድ ክስተት የድኔ ልክ አይደለም የሚለው አንዳንድ ሰዎች አንድ ቀን ደመና ሲሆን ይሄ ቀን አስቀያሚ ነው ሲሉ በጣም ግርም ይለኛል። አንደኛ ነገር ያ ደመና በፀሐይ እንደሚተካ ፀሐይም ከሆነ በደመና እንደሚተካ የማወቅ ነገር ነው። ችግሮችም ደግሞ በፈረንጅኛው አባባል ኤክስፕሬሽን ዴት አላቸው። ማንኛውም ችግር እድሜ ልኩን አይደለም፣
ማለቂያ ማብቂያ ጊዜ አለው።
በቃ አሁን አንድ ነገር ያልፋል። ስለዚህ በቃ ጊዜያዊ በሆነ ነገር መረበሽ ደማችን ከፍና ዝቅ ሲል እኔ የዛ ተጋሪ አይደለሁም። ሰዎችን እኔ አትጨነቁም አልልም። ሰዎች ምርጫቸው ነው። ለስለ ራሴ ነው እንግዲህ እማውራው እዛ ላይ እና ያ በጣም እንደው ከአመለካከቶቼ ውስጥ በጣም ትልቁ ነው። ሌላው ወደ ሌላ ነጥብ ለመሸጋገር እንደው በቅደም ተከተል አልደም አሉላ እንደው ልፍ ልፍ ይያልኩ ነው።
አንያ
ነገር ግለሰቦችን እንደ ፍጹም አላያቸውም። አንድ ሰው በጣም ባደንቀው በቃ ያ ሰው ፍጹም ነው የሚል እምነት የለኝም። ሊሳሳት ይችላል። እንደውም አንድ አባባል ይቀዳውታል ሰሞኑን፣ አንደኛ ነገር የአንድን ሰው ሞቲቭ በቃ ኳስቲን አታርግ፣ ጀጅመንቱን ግን ኳስቲን አርግ ይላል። ማለትም አንድ ሰው ሊሳሳት ይችላል እና ያንን ከራሴም ፍጹምነትን አልጠብቅም ከሰውም አልጠብቅም። እንደዚሁም ደግሞ ድርጅቶችን አንዳንድ ጊዜ አንድ ድርጅት ቦታ ሄደን መስሪያ ቤትም በሉ የትም ሀገር የሆነ መስሪያ ቤት ተሂዶ አንድ ነገር ሲጎል በቃ እንደው የሆነ ግንቢ ናቸው አበላሹ ምናምን የሚለው ነገር ይሄን ያህል አስማማኝም። ሰዎች ስለሆኑ ሊሳሳቱ ይችላሉ። ድርጅትም ቢሆን የሰዎች ስብስብ ስለሆነ አንዳንድ እንከኖች ይኖሩታል። ስለዚህ እንዲህ አይነት ከሰዎችም ሆነ ከራስ መጠበቅን እኔ ብዙም አልጋራውም እና አንድ ነገር መሻሻል ይችላል መካለፍ ይችላል የሚል አመለካከት አለኝ። እንደው ጠቀስ ለማድረግ ዋና ዋና ነገሮች እነዚህ ናቸው። አንዱ እንደውም ቀደምም የጠቀስነው ነገር ምንድን ነው፣ በአንድ ሂደት ውስጥ በአንድ ኑሮ ውስጥ ተስፋዎች አሉ እና ደግሞ አንዳንድ ተግዳሮቶች አሉ። እንበል አንድ ሰው በህይወት ውስጥ ፐርፌክት የሆነ ትዳር ያለውም የለም፣ ፐርፌክት የሆነ ስራ ያለውም የለም፣ ፐርፌክት የሆነ ቢዝነስ ያለውም የለም። በአገር ደረጃም ሁሉ ነገር አይሟላም። ያ በሆነበት ጊዜ የኔ ትኩረት ተስፋ ላይ ማተኮር ነው። ያኛው የለም ማለት አይደለም፣ ተስፋ ላይ ሳተኩር ችግሮችን ለመቋቋም እችላለሁ። በቃ ህይወታችን ብዙ ችግሮችን በመፍታት ላይ የተመሰረተ እንደመሆኑ ችግሮችን ለመፍታት የፈጠራ ኃይል ያስፈልገናል። ከፈጠራ ኃይል ጭንቀት አንድ ሰው ውስጥ ካለ ነገሮችን ማጋነን ካለ ያን ነገር እንደመፍታት ዝም ብለን እኛ በቃ ስሜት አይሆነን ነው የምንቀረው። ስለዚህ በእኔ በኩል አንድ ነገር ሲኖር የመረጋጋት ተስፋዎችን የመሰነቅ እዚያም በመሰነቅ ችግሮችን የመቋቋም ስልት ነው ያለኝ እና የራሴን አንድ ትንሽ ለመናገር እኔ አሁን ስራ ፈጣሪ ነኝ ብዬ ቅድም ተናግሬ፣ ስራ ፈጣሪ ማለት በቃ በኔ ስር ማስተዳድራቸው ሰራተኞች አሉ ማለት ነው። ያ ማለት ስራ የአንድ ቀን ስራም ሆነ የአንድ አመትም ሆነ የእድሜ ልክም ሆነ ስራ ፈጠርኩ ማለት ነው። ስፈጥር እነዚህን ሰዎች ደሞዝ የመክፈል ኃላፊነት አለብኝ። የሚገርምህ ነገር እንዲሁ ለመናገር እንግዲህ በጣም ብሩ በጣም ዶል ያለ ሰው ሊያስበኝ ይችላል። በወር ውስጥ 3 ፔሮል አለኝ፣ 3 ጊዜ ደሞዝ ከፍላለሁ። አሉላ ይሄ ገንዘብ በፋብሪካ እየሰራሁት አይደለም፣ ከዛፍ ላይ ጠብ አይልም። ከስራ የሚያሰሩን ሰዎች እየከፈሉን ነው የምንከፍለው። አንዳንድ ጊዜ መክፈል የሚገባኝ ደሞዝና ያለው ገንዘብ አይመጣጠንም። ያ ማለት የምከፍለው ደሞዝ ይበልጣል ካለን
ከሰሩት ገንዘብ የሚከፍሉት ሊበልጥ ይችላል።
እንደዛ ነው ይሁን። ያ በሚሆንበት ጊዜ ጭንቀት አለብኝ ነው የምልህ። ጸሎቴ፣ ጭንቀቴ የፈጠራ ኃይል የሉ ይመጣል። ስለዚህ እኔን የሚመለከቱ ነገሮች ላይ በጣም ነው የሚጨነቀው። ሲጨነቅም ምን አደርጋለሁ? አሳድርና በሚቀጥለው ቀን ፈጠራ ይመጣልኛል፣ የሆነ መንገድ ይመጣልኛል። ስለዚህ እኔ እነዚህን አቂኔ እኔ ቁጥጥር ስር ላይ ያሉትን እኔ የማስተዳድራቸውን ሰራተኞች ከማሰብ ሌላ እኔን የማይመለከት ከእኔ ቁጥጥር ውጪ በሆነ ጉዳይ ስለ አየር ጠባይ አንድ አገር ውስጥ አንድ የሆነ ባለስልጣን በሰራው ስራ እንቅልፍ ለማጣት ጊዜውም የለኝም። የራሴ የምሰራው ስራ አለ።
ዶክተር ጌብ በዚህ መንፈስ የሚታይ የምርጫ አቅጣጫውን ሰዎችም በየራሳቸው እንዲመርጡ በሚጋብዙበት ሀሳብ ላይ ከችግር ይልቅ ተስፋ ሰጪ ሀሳብ ላይ አተኩራለሁ። ሁላችንም አካባቢ በጣም ብዙ ተስፋዎችና ብዙ ችግሮች አሉ ይላሉ። የእርሶ ትኩረት ተስፋዎችን ማጉላት መሆኑን ይናገሩና ለኢትዮጵያና ለዓለም ሰላም አስተዋጽኦ ስለሚያደርጉ ሰዎች ብቻ አወራለሁ፣ ስለ ችግር ፈጣሪዎች አብዝቶ ማውራት እነሱን ማገዝ ነው ይላሉ። ምን ማለት ነው? ችግር ስለሚፈጥሩ ሰዎች ጨርሶ አይወራም አይደለም ያሉት? አብዝቶ ማውራት እንደውም ያን አሉታዊ የሆነ ነገር ከማዛመት እንደሚወሰድ ይናገራሉ። እስኪ አስረዱን።
እሺ፣ በምሳሌ በእናገራ አሎ ላይ በቃ ብዙ ፍላስፋዎች ስላሉ እኔ ከፍላስፋዎቹ አንድ አርሎ ምን በጣም የተግባር ሰው ስለሆንኩ ዝም ብዬ በተግባር ላውራ እሚጨበጥ ቪኦኤ ማለት ለኔ ምሳሌ የሆነ የዜና አውታር ነው። በቃ ምሳሌያዊ አንድ ሀገር ውስጥ በአንድ ወገር ቀያይ ሰዎች አግሪቱን ያሰላሉ የሚሉ ሐሳብ ሰጪዎች ካሉ ያን ብቻ ከማንጸባረቅ ይልቅ ሌላ ደግሞ ጠም ያሉ ሰዎች አግሪቱን ያሰላሉ የሚሉ ሰዎች ካሉ ሁለቱን ሐሳቦች በማሟገት ላይ የተመሰረተ ሚዛናዊ የሆነ የዜና አውታር ነው። ስለዚህ ስለ ቪኦኤ ብዙ ጊዜ አወራለሁ። አሉላ በዚህ አባባል የቪኦኤ በቃ መልእክተኛ ሆኛለሁ ማለት ነው። ስለ ቪኦኤ ማውራት ሌላ ደግሞ እንበል ዘረፈኛ የሚባል ዜና ጣቢያ ሁልጊዜ ቀያይ ሰዎች ብቻ አገሪቱን ሊመሩ ይገባል የሚሉ ሰዎች ካሉ ያንኑ ብቻ እንደገደል ማሚቶ የሚያስተጋቡ ከሆነ እነሱን መውቀስ ስለ እነሱ ማውራት ሌላውም የእነሱን ስራ እንዲደግም ያደርጋል። በዓለማችን ውስጥ ሃፒ ካት የሚባል እንግሊዝኛ ቃል አለ። በአማርኛ ደግሞ ኮራጅ አጥፊዎች ብያቸዋለሁ። ኮራጅ አጥፊዎች ስለ ሰው ግድያ ስለ ተለያየ ነገር ስናወራ ያንን ነገር ከዛ ሻል ባለ መንገድ ወንጀል የሚፈጽሙ ማለት። ስለዚህ ቪኦኤን የመሰለ ሚዛናዊ ሆነ የዜና አውታር ስለ እሱ ማውራት ብዙ የዜና አውታሮች እንደ ቪኦኤ ቀያይ የሆኑ ሰዎች አገሪቱን ይግዙ የሚሉ መጓቾች ሲኖሩ፣ በሌላ በኩል ደግሞ ቀያይም ሰዎች አገሪቱን ይግዙ ሲሉ ሁለቱን የማሟገት ባህል ሊመጣ ስለሚችል ስለ አጥፊዎች ስለ ቀጣፊዎች መልሶ መላልሶ መናገር እነሱን መሳይ ሰዎች ማብዛት ነው። ይሄ ደግሞ በጣም የታወቀ ሳይንሳዊ የሆነ መሰረት ስለሆነ በዓለማችን ጥሩ ጥሩ ነገር የሚሰሩ ሰዎች ትረካ ይብዛ። እንዲህ አይነት ሰዎችን ታሪክ መናገር እየቻልኩ ሌላ መከፋፈልን የሚፈጥሩ ሰዎችን ታሪክ ስማቸውን እንኳን ማንሳት ለእነሱ ህይወትና ኦክሲጅን መስጠት ነው ብዬ አምናለሁ። ስለዚህ ይሄ እንግዲህ የራሴ ነው። ሰዎች ግን ምርጫቸው ስለ እነዛ መጥፎ ሰዎች መጥፎ ናቸው ስለሚሏቸው ሰዎች ማውራት ከፈለጉ መብታቸው ነው። ራሴን ማድረጌ ነው። ሰው እንዴት እንደሚቆረኝ ፈገግ ሲል ስለሚወደው ነገር ሲያወራ ሰው ሲያምርበት
አዎንታዊ ስሜቶ የሚጋባ ይመስላል። አንድ የመጨረሻ ሐሳብ የግለሰቦች ሚና በሚያገሉበት ቀደም ብዬ በጠቀስኩት ጽሑፎ ያንድ ሰውም ብቻ ሳይሆን ሌሎችም እንዲጋሩት መፈለጎን ያሳያሉ። በአንጻሩ ተጨባጭ የድርጊት ሰው መሆንን ከዚህ ቀደም በጻፉት መጽሐፍም ላይ እናገኛለን። የምትለውን ሁን የሚለው መጽሐፎ ላይ አዎንታዊ አስተሳሰቦች፣ ቃላት እና ድርጊቶች የሚፈጥሩትን የሚከሰቱትን ሁኔታ ያስረዳሉ። እስኪ እነኚህን ሁለት የተለያዩ የሚመስሉ ነገሮችን በአንድ በኩል አዎንታዊ ንግግሮች አዎንታዊ ሆነ አስተሳሰብ ቀና ነገር እንዲመጣ በር ከፋች መሆኑን ይናገራሉ። በአንጻሩ ደግሞ በተግባር መከተል ያለበት ነገር አለና ምናልባት እነኛ ሙጋቾች ስለነሱ ሆኜ ቀደም ብዬም ጠይቄዎታለሁ። በተግባር የሚታዩት ነገሮች ተስፋ ሲያስቆርጡ እንዴት ነው አንድ ሰው እርሶ ወደሚሉት ወደ ቀደመ ሐሳብ አዎንታዊ ወደ ሆነ ነገር ሊመጣ የሚችለው? የግሎን አስተያየት የውይይታችን መቋጫ እናርገው።
በነገራችን ላይ እኔ እንደው የራሴን በመናገርበት ጊዜ እንደኔ ሆኖ አይደለም። እንደኔማ አትሁኑ ባካችሁ። ምክንያቱም እንደኔ ከሆናችሁማ እንደው ላያችሁ እንኳን አልችልም። እኔ ራሴ በቃለሁ ለራሴ። ስለዚህ ራሳችሁን ሁኑ ነው ጥያቄው። ይህን ታሪክ የማወራበት ምክንያት አሉላ ምንድን ነው? ሌሎች ታሪካቸውን እንዲነግሩኝ ምሳ እንዲሆነኝ ነው። እኔ ታሪኬን እንደማወራ እነሱ ማንነታቸውን ሲነግሩኝ፣ ስለ እኔ ስናገር ሌላውም የራሱን ከመናገር ከዛ መማር እንዲሆነኝ እንጂ ለማስተማር ብያል ስራዬም አይደለም። የምናውቀው ነገር አለ እና የምናየው ነገር አለ። እኔ ብዙ ጊዜ ራሴን ተስፋ ለመስጠት በማየው ነገር አልሄድም፣ በምሰማው ነገርም አልሄድም፣ በማውቀው ነገር ነው። ለምሳሌ አሁን ምስቴ ከኔ ጋር አለች ጊዜ እና አብሮን ሲሄዱ ይገላምጡኝ፣ በዛ መገላበጥ ያለ መጨረሻ ይገላምጡኝ። እሺ ግን እንደሚወዱኝ አውቃለሁ፣ እንደሚያከብሩኝ አውቃለሁ። እና ምሰማውና ከማየው ይልቅ በማውቀው ነው የሚሄደው። ብዙውን ጊዜ ያ በወር ሶስት ጊዜ አልኩ ደሞዝ የለም አሉላ።
አዎ ተጨባጭ።
ብዙ ጊዜ ጸልያለሁ፣ ብዙ ጊዜ ተጠንቅያለሁ። አንድም ጊዜ ሄሮን ሚስ አድርጌ አላውቅም። አሁንም ያቺን ቀን ሚስ አላደርግም። ማወቅ ትልቅ ነገር ነው። ማወቅና ማመን የምቆምባቸው ምሰሶዎች ናቸው። ማየትና መስማት ደግሞ ጊዜያዊ ነው እና በዛ እንደው አልናወጥም ለማለት ያ
ግሩም ነው። ማወቅና ማመን ብለዋል፣ መሰረቶች ናቸው። አድማጮች ሀሳባቸውን እንዲያጋሩ ጋብዛለሁ። ዶክተር ጌብ ሀምዳ እነኚህን ተስፋ ፈንጣቂ ሌሎችን የሚያወያዩ የሚያነጋግሩ መልካም ሀሳቦችን ያዘሉ ተከታታይ ጽሁፎችን መነሻ በማድረግ ላደረግነው ቃለ ምልልስ ለጊዜው አመሰግናለሁ። ሌላ መልካም አጋጣሚ ደግመን እንደምንገናኝ ተስፋ አድርጋለሁ። እግዚአብሔር ይስጥልኝ።
ለማሳረጊያ ለአንተ ለአሉላ አሎን ለቤተሰብ ለቪኦኤ ለምልሙ
መርቃለኝ። አፉ ደውሉልን ተሳተፉ። አሁን ቴዲ አፍሮ ኢትዮጵያ ይለናል። ቴዲ አፍሮን ኢትዮጵያ ልትሰኝችው ዜማው አመሰግናለሁ። አድማጮች ወደ ተከታዩ ዝግጅት ልውሰዳችሁ። ቀደም ብለን ተዋውቀናል። የአሜሪካ ድምፁ የዲጂታል ክፍል ባልደረባ በአሜሪካ ድምፅ ዛሬ የመጨረሻ ቀኑ ነው። እናም በመሸኛው ስለ ዲጂታል ሚዲያ የአሜሪካ ድምፅ የሥራ ቆይታውንና ገጠመኞችን ጨምሮ እንዲያወጋን ጋብዤ አወያያቸዋለሁ። ተፈራ ግርማ ተፈራ እንኳን ደህና መጣህ የሚለው አነጋገር ምናልባት ለዚህ አስቸጋሪ ያደርገዋል። ለምን የሚለውም በኋላ ነው እናንተ ስንነጋገር አድማጮች ያገኙታል። ዛሬ በአሜሪካ ድምጽ ራዲዮ የመጨረሻ ቀን ነው ለጊዜው ቢያንስ።
አዎ ለጊዜው ነው። ያው ዝም ብለ መሸኘት ለመርክ እንዳልተለ
ደጋግመ መሸኘት ፈልጋለ አንተ
ሶሲ ሰባስተብ ደስ ይበኝ።
ተፈራ ግርማ ማን ነው የሚለውን ላስተዋው ጊዜው ትንሽ የራቀ ይመስለኛል። የራዲዮ መጽሔት አድማጮች የሚያስታውሱ ልክ እንዳሁኑ ደህና ሁኑ የሚል ጊዜያዊ ስንብት ስታደርግ ነው። ከትምህርት ቤት በኋላ የልምምድ ስራ የሰራው እዚህ አሜሪካ ድምጽ ነው። በጊዜው ድረገጾቻችን ላይ የሚሰሩ ዘገባዎቻችንን በማቀናበር በተማሪነት ከሰራ በኋላ የመጨረሻው ቀን ላይ ለስንብት እንዲሁ እንዳሁኑ ተጫውተን ነበረ። አሁን ግን ከብዙ የሥራ ልምዶች አሜሪካ ድምጽ ውስጥ ራሱ በርካታ ክፍሎች ውስጥ የተለያዩ ሥራዎችን ሰርተ በተለየ ምክንያት ይሄድክ ነው ያለውና ለምን እንደምትሄድ ምክንያቱን እንግለጽና ሰራህብቸውን ሥራዎች እንነጋገራለን።
አሁንም ያው ትምህርት ነው ስራ ትንሽ አቋርጬ እንመለስበት ያደረገኝ ወደ ትምህርት ዓለም።
ራቅ ያለ ቦታ ነው የምትሄደው?
አዎ ቀድሜ የምነሳው ሊሆን ይችላል። ከዚህ በኋላ አውስትራሊያ ነው የሚወስደኝ። ስለዚህ ቢሊ በዛ ሳይድ በቃ ተቃራኒ ሳይድ ባለበት ቦታ ነው የምሄደው። በተለይ ደግሞ አንከተ ካለው ሁኔታ ጋር ትንሽ ከሳቱ ምናምን ጋር ትንሽ
ሳትፋም ነው
ከፈቀዱልኝ እንግዲህ። ስለዚህ እሱ ይደብቀኛል። ግን ያው በቃ ትምህርት ነው። ብዙ አመት ቪኦኤ ይሰራ ብዙ ነገሮችን ተምሬያለሁ። በተለይ ቴክኒካል የሆኑ ነገሮችን ቀጥሎም ደግሞ ወደ ሶሻል ሚዲያ ዓለም በደንብ ገብቼበት ነበር። አሁን ደግሞ እስቲ ያንኑ ሆኖ ለጌት ባለ ለሞኔታ ለማጥናት ትንሽ እያየናቸው ስላሉ ለውጦች ለመማር ነው የሚሄደው።
ተፈራ ማን ነው የሚለውን በድምጽ በየቀኑ የሚሰሙት ሰው ስላልሆነ ተፈራ ሲሰናበት ይነግሩናል። መኖር መጫወቅና እንዳትባል ከጀርባ ሆኖ ከሚሰሩት ለቤቱ ለአጠቃላይ አፍሪካ ዋና ክፍል አፍሪካ ዲቪዥን የሚባለው የጀርባ አጥንት የሚባለውን ትልቁን ስራ ምሰራ ነው። በሶሻል ሚዲያ ለምንሰራቸው ስራዎች የለት ተለት ስራዎችን ብቻ ሳይሆን ስትራቴጂዎችን የሚመለከቱ የመስሪያ ቤቱን አሰራሮች ወደፊት አቅጣጫዎች የሚመለከቱ ስራዎች ላይ ስፋት የሚሳተፍ ነገር ግን ወጣት ስለ ትምህርት ቤት እያወራ ነውና አድማጮች የማያዩትንም ነገር ስለሆነ መስጠት ስላለበት ወጣት ነህ። ስራ ትምህርት ያረክ ነው እንደገና። እስኪ ንገረን ይሄ የትምህርት እቅድ እንዴት መጣ? እዚህ ዩናይትድ ስቴትስ ውስጥ ደግሞ በጣም በቂ ትምህርት ቤቶች እንዳሉ ይታሰባል። ለአውስትራሊያ 20 ሰዓታት በረ
አትክለ ከ25 እስከ 40 ድረስ ይሄዳሉ።
ሰሞኑን በሙሉ ተጓዘ
እንዳጋጣሚ መሃል ላይ ይሆናል ምፈጅብ ጊዜ እንዴት ነው? አይ ቲንክ ያለንበት የሚዲያ ዓለም ትንሽ ቶሎ መለወጡ ይመስለኛል።
ተለዋጭ ሆኖ
በጣም ተለዋጭ ነው እና አሁን በተለይ ስታስበው የነበረው የዩና ከጋዜጣ ወደ ሬዲዮ ለመሄድ ከሬዲዮ ወደ ቲቪ ለመሄድ የነበሩት አመታትን ስታስባቸው ቀጥሎ ደግሞ ከቴሌቪዥን ዲጂታል ሚዲያ ከተገባ በኋላ አሁን ደግሞ ሶሻል ሚዲያ ዛሬ ያለው ትልቁን ሚና ስናይ ደግሞ በጣም የተለዋወጠ ነገር ነው። ቀጥሎ ደግሞ አንዳንዴ ከሩቅ ሆነ ስታየው ይሻላል እንደዚህ አይነት ነገሮች እንደምታውቀው አንተ ጧት ማታ ምን ሰራው ስራ አለን እና እሱ በቂ ነው ለራሱ እንደ ስራ ማለት ነው እና ያው ሌላ ነገር ጊዜ እንዳለው ራስ ያረጋል። እዚህ ክፍተቶች አሉ ብዙ እንደው አንድ ደስ የሚለኝም ቪዲዮ መስራት እሱ ይመስለኛል። ከፈለክ ብዙ ነገሮች ይፈቀዱልሃል። ስለዚህ ያን ሁሉ ግን እንደው ይሞከርኩ ይመስለኛል እንደው ማላቀው የሆነ የተሸቀ ቦታ ከሌለ በስተቀር ብዙ ቦታዎች በሮችን ተከፍተውልኝ እድለኛ ሰነበርኩኝ ለማየት ይችላል። እና ግን ደግሞ አሁን እንደዚሁ ሌላ ከክፍል ክፍል መዞር ማለት ነው ይሄኛው just ለጌታ ያለ ክፍል ሊሆን ይችላል ነውና ፕሮግራሙም ደግሞ በተለይ ከአርቲፊሻል ኢንተለጀንስ ጋር ያዘ ነገር ነው እና ያው እሱን በሚያጠኑ ሰዎች መሃል ብትሆን ለእድገትም ቶሎ ይሆናል ብዬ ነው። አይ ቲንክ እዚህ ብቆይ አም ሹር አንድ ቀን መድረስ አይቀርም።
ሙሉ ሰዓትህን ትኩረት ሰጥተህ ማድረግ ፈልጋለህ?
በጣም አዎ። ትልቁ አንዱ እሱን ነው እንዳልኩ ቀን ማታ የምንሰራው በተለይ ባለንበት ኢንዱስትሪ ውስጥ ትንሽ ፍላጎት የሚጠይቅ ስለሆነ ያንን ፍላጎት እዛው ላይ ልታውለው ትችላለህና በቃ ሙሉ ህይወትን ሊወስድ ይችላል። At the same time ደግሞ ትንሽ የተወሰነች ሰዓት ታገኝም ወደፊት ደግሞ ምን ይመስላል ብለህ ቁጭ ብለህ ለማጥናት እንድርስ ታገኝ
አይ ቲንክ አርጎ ለማየት
አዎ ትንሽ ምን ይጠቅም ይሆናል
30 ሰዓት ራቅ ብለህ ተፈልጋል
ከቀኑም ሲጀምር ቀድሜ ነው የምነሳው እና ሆፕፉሊም ደግሞ ስለዚህ ትምርት እናወራ ዩ ኖ አዳዲስ ገና የሚመጣሉ የሚባል ነገሮችን ስለ ሚዲያ ላስተምረን ይችላል ብዬ ነው።
ተፈራ የተለያዩ ክፍሎችን አንስተሃል በተለያዩ ክፍሎች ሰርተሃል በዲጂታል ሚዲያ ቀደም ብዬ ላድማጮች በመጠኑ ለማስተዋወቅ እንደሞከርኩት በኃላፊነት በቀጥታ ይሰራባቸው ከትምርት ቤት በኋላ በተለማማጅ የሙከራ ጊዜ በሰራ ጊዜ ከኛ ክፍል ጋር ሰርተህ ነበር ኋላም ሙሉ ሰዓት ተቀጥረህም ስትመጣ ትንሽ ጊዜ ሰርተሃል። ፈረንሳይኛ ቋንቋ ቀላጥፈት እናገራለ ከፈረንሳይኛ ክፍል ጋር ሰርተሃል። በኋላ በኋላነት የአፍሪካ ዲቪዥን የዲጂታል ሚዲያ ስራዎችን በማቀላጠፉ ዋናው ሰው ሆነ ስትሰራ ቆይታል። እስኪ ለአድማጮች ቅርብና አድርገው ምን አይነት ስራዎችን ትሰራ ነበር? ምንድነው የሚሰራው ነገር ለሚል ሲሉ እንዲኖራቸው ያህል
አው ያው እኔም ኢንትረስት የመጨረሻ ላይ ያረፈው ወደዚህ ወደ ዲጂታል ሚዲያ ሆኖ ነው። ስንጀምር ሬዲዮ ፕሮግራሞች አብረን ሰርተናል በፕሮዳክሽን ሳይድ ማለት ነው።
ስፖርት ዝግጅት ላይ ሁሉ ትንሽ ሰርተናል
ከሰለሞን ክፍሌ ጋር ትንሽ ስፖርት ላይ እና እንደውም አንድ ዶክመንተሪም እንዳጋጣሚ ሆኖ ስለ ቴክኖሎጂ ስለ አፍሪካን ስታርታፕ እና እንደ ቴክኖሎጂ ካምፓኒዎችን ስለሚፈጥሩ ለመስራት እድል አግኝቼ ነበር።
ሲሊኮን ቫሊ ሄዳችሁ የሰራችሁት ነው ትልቅ ፕሮጀክት ነው።
አሚን ያኔ በተለይ ቴክኖሎጂ ቴክዩቶፒያኒዝም ይባለው ሰው ለቴክኖሎጂ ያለው ትልቁ ኢንትረስት የጎላበት ጊዜ ነበር። እኛ ግን ያው አፍሪካ ትውልድ ያላችሁ ለሞ ልጆች ምን እየሰሩ ነው የሚለውን ለማየት ነበር እኩል እንዲሆን ድምጹ ለማለት ነው። እና ኮሚሽኑ ለመጀመር እንደዚህ አይነት ቦታ ብዙ የለም አፍሪካ ላይ ፎከስ አድርጎ ስኬሉን ስታስበውና ሚሽኑን ስታስበው ሰው ሊደርሰው የሚገባው ኢንፎርሜሽኖችን ማድረስና ቀጥሎ ደግሞ በአፍሪካ ሌቨል ስታስበው ብዙ የሉ ከኛ ውጭ እንደምታውቀው እና ቢቢሲ እና ዶቼ ቬለ አልጀዚራም ቢኖሩ ነው እንጂ ትንሽ ናቸው በአለም ላይ
አፍሪካ ላይ ትኩረት ያደረገ
በተለይ ደግሞ ካፒታሎጂ ነው ያንዳንዱ ሀገር ፎከስ ሰጥተው ያገሩ ህዝብ ምን እንደሚፈልገው ብለው የሚሰሩ ብዙ የሉ። በፕራይቬት ኢንዱስትሪ እንኳን የሚከብድ ነገር ነው እና እኛ አይደለኞች ነን ሬጉላርሊ ካቨር ማድረግ እድል እናገኛለን። ሶ ቦታውን ያንደ ሆነ ሳቅ ጊዜ እንደምቆይ ገብቶ ነበር መጀመሪያ። ከዛ ውጪ ግን ስራው ደግሞ በተለይ ኢትዮጵያ ስቲል አፍሪካን ብንል ሬዲዮና ቴሌቪዥን ትልቅ ቦታ አላቸው። ግን ደግሞ አሁን ዲጂታል ሚዲያ ያመጣው ኢምፓክት ደግሞ ስናየው ከአመት አመት በጥሩም በመጥፎም ያየነው ስለሆነ እዛው ውስጥ ደግሞ ገባውበት ልክ እንደዚሁ ያው ኢንተርንሺፕ ነው ያው የስራ ልምድ ለማዳበር የመጣውበት ጊዜ የመጀመሪያ የአማርኛና የትግርኛ ኦሮምኛ ፌስቡክ ፔጅ ፈጠረ ዘለኛል። ያኔ እንደውም ፌስቡክ ፔጅም አይለውም ነበር አካውንት ፈጥረህ ነገር ነው እንደሰው ራስን እንትምትለው። ሶ ያን ኢቮሉሽን ያያዩት ሲሄድ ቀጥሎም አፍሪካውም የገባ ሲመጣ ቀጥሎም ከሱ ጋር ያለው ሌላ አይመጡ ህጎች አሉ የሚዲያ ህጎች ነገር እነሱንም ቴስት ለማድረግ ብዙዎቹ በቴስት ነው
በሙከራ ነው
እና ሙከራን የመሰለ ነገር ያለም አይመስለኝም ለምንም ኤጀንሲ ወደ በተለይ በሚዲያ ውስጥ ያለ ኤጀንሲና ያው መጨረሻው የመሞከር ነገር ነው የኔም ታሪክ እዚህ መስለኛል። አንድ አዲስ ነገር ሲመጣ እንሞክረው ወይ ነው ከተሞከረ በኋላ አብሮነት የምትማሩ ነገር አለ ሳይሰራ ሲቀደም ተሶት አልፋለ ግን ትምርት ነው አንድ ላይ ሁለቱም ስለዚህ እሱ ነውና ሲምፕሊ መጀመሪያ ጠየቅኩት ያገለ መመለስ ምን ሰራለ ከፌስቡክ ያሉ ከሬዲዮም ሆነ ከቴሌቪዥን ከሚወጡ ሪፖርቶች ወደ ፌስቡክ አድማጭና አንባቢያችን ከማዞር እስከ ያ እንዴት ለሰዎች ደርሶ ምን ያህል ደግሞ ከዛ ከላክ ነው ኢንፎርሜሽን ጋርስ ምን ያህል ኢንጌጅመንት ነው ምን ያህል ከዛ ፕሮግራም ጋር ያላቸው ትስስር እየጨመረ ሰውስ ይነጋገራሉ ወይ ስለዚህ ስላነሳ ነው ኢሹ ወይ እንደዛ ነገሮችን ብለን ነው ለቀጥሎ ደግሞ ለሚቀጥለው አመትስ ምን ያላየናቸው ነገሮች አሉ ለምሳሌ ልምጠራ ኢትዮጵያ በጣም ሜሴጂንግ ምንላቸው አፖች ላይ ሜሴንጀር ይሆናል ቫይበር ይሆናል በጣም የመልክ መላላኪያዎቹ ላይ በጣም ትልቅ ለውጥ ያሳየ ህዝብ ነው ባለፉት 5 አመታት ብቻ ከኢሞ ጀምሮ ወደ ቫይበር ከቫይበር ወደ ዋትስአፕ ከዋትስአፕ ወደ ቴሌግራም የገባበት አይነት ጸባይ ስለምናይ ይሄንን ያጠናን ደግሞ ለእናንተ ዜናውን ለምትሰሩት ዲጂታል ላይ ያሉ ቦታዎች ላይ ስፔሶች ላይ ምን የመሰለ መልክ ያለው ኢንፎርሜሽን ማቅረብ ትችላላችሁ የሚለው ነገር ማማከር ነው ስራችን ስለዚህ ቪዲዮ ከመስራትና ኦዲዮ ኤዲት ከማድረግ ጀምሮ በተለይ እንደ ስትራቴጂክ ለ3 አመት 4 አመት አይነት ፕላኖች የምታወጣበት አይነት ቦታ ላይ ጥናት መስራት ማለት ነው።
ክፍልህ በጣም የምታጎላቸው ይመስለኛል። በመግባርህም ተግባቢና ተወዳጅ ነህ። በዛ ላይ ቀደም ብለህ ያነሳቸው ቦታዎች ላይ በንቃትና በጥሩ ስሜት በመስራትህ ይሄ ያድናቆት አይደለም ትክክለኛ በስራ ልምድ የተመለከቱት ነው። የሚጠብቅህ ረጅም መንገድ ነው። ፈጥነህ ቀደም ብለህ እንደነገርከን የተለዩ ሙከራዎችን የሚሞክሩባቸውን ስራዎች መስራት ይችላል። ዛቱን አጥፍተህ ትምህርትን ጨርሰህ ስንገናኝ በነገርከን በተለይ አርቲፊሻል ኢንተለጀንስ የመጪው ጊዜ መንገድ ይመስላልና ሚዲያውንም በእጅጉ የሚለውጥ የሚመስል ነው። የምታጎለውን ያህል ብዙ ኃይል ይዘህ ምናልባትም ተመለሰ ወዲህ ትመጣ ይሆናል።
ያኔ ምሰኝ ያመስ ከዚህ በኋላ በቃ ነው ከዚህ አንጣን ይዘውጣ ነው ከዚህ በኋላ
መልሰን እንወያያለን። ምናልባትም በትምህርት ላይ ያለ ቴክኖሎጂን የሚመለከቱ አዳዲስ ጉዳዮች ላይ የመወያየት እድል ይሰጣናልና እንነጋገራለን። ተፈራ ግርማ ተፈራ ረጅሙን መንገድ ልትጀምር ነው። አንተ ግን አጠራ አድርገህ ፈጠን ብለህ እንደምትመለስ አምናለሁኝ።
ከተጠበቃችሁና
ለአድማጮች ቃል እንደገባሁት መልሼ በራዲዮ መጽሔት እንደማገኝ ተስፋ አድርጋለሁ። ለአሁን አመሰግናለሁ። እግዚአብሔር ይስጥልኝ።
Thank you በጣም።
ተፈራ ግርማና አመሰግናለሁ። በድጋሚ አድማጮች ከተፈራ ጋር የነበረን ቆይታ ሰፋ ያለ ነው። የሚበልጠውን በድረገጻችንና በፌስቡክ ገጻችን ላይ ታገኛላችሁ። አሁን የንጉስ ያክሊሉ መስኮት የሚከፈትበት ነው ሰዓቱ። እንደምን አመሸህ ንጉሴ? መስመሩ ያንተ ነው፣ መቀጠል ትችላለህ።
አሉላ እንዴት ሰነበትክ? የዛሬ 15 ቀን ከዶክተር ሰላም አክሊሉ ጋራ ካንገት ከራስ ተነስተታችሁ በተለይም ስለ ጀርባ ህመም ያነሳችሁ ያደረጋችሁትን ውይይት በጥሞና ተከታተያለሁ። እኔም ታዲያ በዚያው ቅጽበት አንድ ሐሳብ መጣብኝና ያንን ለዛሬ ላቀርብሃለሁ። የዛሬ እንግዳዬ የተወለዱት ልክ የዛሬ 143 ዓመት ነው። ተሰማሽቴ ጉቤ ይባላሉ። ነጋድራስ ጀርመን ሀገር ተምረው የመጀመሪያው ኢትዮጵያዊ ሾፌርና መካኒክ ናቸው። በአማርኛ ዜማ በዲስክ አስቀራጭነታቸው ይታወቃሉ። በሰምና ወርቅ ግጥሞቻቸውም አንቱ የተባሉ ናቸው ተሰማሽቴ። ከዚህም ሌላ ሶደሬ ፍሎሃን በማስተዋወቅ ለትውልድ የሚሆን አኩሪ ስራ ተተው በመሄድም ተሰማሽቴ በጣሙን ይታወቃሉ። ሌላም ሌላም ብዙ ብዙ ነገሮችን ማለት ይቻላል። ለዛሬ ወደ ተነሳውበት ጉዳይ ልመለስ። ታዋቂው የግጥምና የዜማ ሰው ተስፋዬ ለማ የሚያስደንቅ ነበር ፍጥረታት አፈጣጠራቸው። ታዲያ ምን ይሆናል ሞት ነው ያጠቃቸው ብሎ ነበር ፀሐይ እንዳለ የተጫወተችውን። የሚያስደንቅ ነበር ፍጥረታት አፈጣጠራቸው ታዲያ ምን ይሆናል ሞት ነው ያጠቃቸው። የሚያስደንቅ ነበር ፍጥረታት አፈጣጠራቸው።